የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው።
ውድ አድማጮቻችን እንደምን ሰንብታችኋል? ዛሬ በኮሮና ቫይረስ ላይ የሚቀርበውን ሁለተኛውንና የመጨረሻውን ክፍል ወንድማችን ሚኒሊክ አስፋ የቀረበውን ጽሑፍ ወንድማችን ራሱ ያቀርብልናል። በመደበኛ የአምልኮ ፕሮግራማችን የሚሰጠውን ስብከት ለመከታተል የምትፈልጉ በፌስቡክ ገጻችን ላይ ኢትዮጵያን ካቨናንት ጋስፕል ቸርች ብላችሁ ብትፈልጉ በዚያ የመልእክቶቻችንን ማግኘት ትችላላችሁ። እንደዚሁም እሁድ እሁድ ከጠዋቱ ከቴንሰርት ጀምሮ እነዚህ ሁሉ መልእክቶች በላይቭ ለማስተላለፍ ዝግጅት አድርገናል። እንደዚሁም በመደበኛ የጸሎት ፕሮግራሞቻችን ከዚህ ከኮሮና ቫይረስ የተነሳ ከሰኞ እስከ ቅዳሜ ጠዋት ከ6 ኤም ጀምሮ እስከ 8 ኤም ድረስ እንደዚሁም ደግሞ ከሰኞ እስከ አርብ ድረስ ከ6 ፒኤም እስከ 8 ፒኤም ባለው ጊዜ የቋሚ የጸሎት ፕሮግራሞች ይኖሩናል። በእነዚህ ፕሮግራሞች የታመመ ዘመድ ያላችሁ እንዲሁም ደግሞ የራሳችሁ ችግር በእግዚአብሔር ፊት እንድታቀርቡት የምትፈልጉ ወገኖች ካላችሁ አብራችሁን በዚህ የጸሎት ፕሮግራም መካፈል ትችላላችሁ። ለዚህ የሚረዳችሁን ወደ ጸሎቱ ፕሮግራም ለመግባት የሚያስችላችሁን ኢንፎርሜሽን ለመስጠት እንችላለን። በስልክ ቁጥራችን 571-643-8454 ደውላችሁ እንድትጠይቁ ኢንካሬጅ እናደርጋለን። በቴሌግራም ላይ ቋሚ የሆነ የመልእክቶችን ቻናል ከፍተናል። እዚያ ላይ በዚህ ቤተክርስቲያን የሚሰጠው ቋሚ ትምህርት በሌሎችም ስፍራዎች የተለያየ ጊዜ የተሰጡ ትምህርቶችን ለምእመናን ይጠቅማሉ ብለን የምንላቸውን ሁሉ በዚያ ላይ ስላደረግን በዚያ ገብታችሁ ትምህርቶችን ማድመጥ የምትፈልጉ የስልክ ቁጥራችሁን በዚሁ በ571-643-8454 ላይ ቴክስት ብታደርጉልን የቴሌግራም ቻናል ተጠቃሚ እንድትሆኑ እናደርጋለን። ውድ አድማጮች በዚህ በሚሰጠው ትምህርት እግዚአብሔር የምትታነጹበትን ጸጋ ይስጣችሁ። ቤተሰባችሁን እናንተንም ሁሉ ዛሬ ሰው ሁሉ ከሚያሳስበውና ከሚያስጨንቀው ነገር ይጠብቅላችሁ። የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን።
ጤና ይስጥልኝ። እንደምን ከረማችሁ? ሚኒሊክ አስፋው ነኝ። ኮሮና ቫይረስ ወረርሽኝ መቅሰፍት ወይስ መገሰጽ ካለፈው ሳምንት የቀጠለ። ባለፈው ሳምንት ወረርሽኝ ምን እንደሆነና ለምን እንደሚከሰት ተመልክተን ነበር። ወረርሽኝ በኢትዮጵያ ታሪክ ብቻ ሳይሆን በዓለምም ታሪክ አዲስ ነገር እንዳልሆነ በመጠኑ ለመቃኘት ሞክረን ነበር። በተለይ ነገሩን ከመጽሐፍ ቅዱስ አንጻር ካየነው ወረርሽኝ የኃጢአትና የውድቀት መዘዝ እንደሆነም ተመልክተናል። እግዚአብሔር ግን እንደነዚህ አይነት ነገሮችን በመጠቀም ሰዎችን ይመክራል፣ ይወቅሳል፣ ይገስጻል። እነታው ይሄ ከሆነ ታዲያ ቅዱሳን የሚያልፉበትን ፈታኝ ወቅት እንዴት መመልከት አለባቸው? ይህን ጥያቄ የምንመልሰው በዛሬው ክፍለ ጊዜ ይሆናል። ክርስቲያኖች በዘመናቸው የሚገጥማቸውን ፈታኝ ሁኔታ እንዴት መመልከት አለባቸው የሚለውን ጥያቄ ለመመለስ ፊታችንን ወደ ጥንት ክርስቲያኖች ማቅናት ይኖርብናል። የጥንት ክርስቲያኖች እንዲህ ያለ አስፈሪና አሳሳቢ በሽታ ወይም ወረርሽኝ ባጋጠማቸው ጊዜ ነገሩን የተመለከቱት እንዴት ነበር? በጣም የሚገርመው ክርስትና ያደገውና ከጓዳ ወጥቶ ያበበው በእንዲህ አይነቱ አስከፊ ጊዜ ነበር። ክርስትና ከሐዋርያቱ ዘመን በኋላ እድገቱ ፈጣን አልነበረም። ምን ሆነ? ምን ተከሰተ? ክርስትና እንዴት ዓለም አቀፍ እምነት ሊሆን ቻለ? ሰበቡ ምንድነው ብለን ስንጠይቅ በወቅቱ የተከሰተው ወረርሽኝ እንደ ትልቅ ምክንያት ይጠቀሳል። ሮድኒ ስታርክ የተባለ ሊቅ The Rise of Christianity በተሰኘው መጽሐፉ ላይ ክርስትና በዚያ እጅግ አስፈሪ ዘመን ለማደግ የቻለበትን 3 ምክንያቶች ይጠቅሳል። እነዚህን 3 ምክንያቶች በተለየ መንገድ በማጎልበትና ሌሎች 2 ምክንያቶችን በማከል 5 ምክንያቶችን እጠቅሳለሁ። ሮድኒ አንድ አስገራሚ ንጽጽር ይጠቅሳል። ይኸውም በሐዋርያቱ ዘመን በሮም ግዛት አጼ ውስጥ የክርስቲያኖች ቁጥር 120 ነበር። ሆኖም በ350 ዓመታት ውስጥ ቁጥራቸው ወደ 33 ሚሊዮን አደገ። በወቅቱ በሮም ግዛት አጼ ውስጥ የሚኖሩ ሰዎች ቁጥር 60 ሚሊዮን ይደርስ ነበር። እዚህ ላይ ትልቁ ጥያቄ የክርስቲያኖች ቁጥር በሮም ግዛት አጼ ውስጥ እንዴት በፍጥነት እንዲያድግ ቻለ? ከዳር የነበረው እንዴት ወደ መሃል ሊመጣ ቻለ? በ350 ዓመታት ውስጥ ቁጥራቸው ከ120 እንዴት ወደ 33 ሚሊዮን ሊያድግ ቻለ የሚለው ነው። አንደኛው ምክንያት የክርስትና አስተምሮ ነው። ክርስትና ምጡቅ በሆነ አምላክ ቢያምንም ቅርብ በሆነ አምላክ ያምናል። ማለት በክርስትና አስተምሮ የቃል ሥጋ መሆን የአምላክ ከእኛ አንዳንዳችን መሆን ትልቅ አስተምሮ ነው። ዮሐንስም በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንዳለው ቃልም ሥጋ ሆነ። እንዲህ አይነቱ አስተምሮ ለብዙዎች አዲስ ከመሆኑም በላይ ትንተናውም አስገራሚ ነበር። ከሰዎች እንዳንዳቸው የሆነና የሰዎችን መከራ የተካፈለ ጌታ እንዳለ የሰሙ ሁሉ በትምርቱ ጥልቀትና መሳጭነት ተገረሙ። ልክ እንደ ሰዎች ያዘነና ያለቀሰ ጌታ እንዳለ ሲሰሙ ልባቸው ተከፈተ። ሰዎች ብቻቸው መከራ እየተቀበሉ አይደለም፣ ብቻቸውን እየተሰቃዩ አይደለም፣ ብቻቸውንም እየሞቱ አይደለም። ይህን ሁሉ የተካፈለ ጌታ አለ። ይህ ጌታ መከራችን ይገባዋል፣ ስቃያችን ይገባዋል፣ ሞታችን እንኳን ይገባዋል። ብንሞትም ዳግመኛ ትንሳኤ እናገኛለን። በጥንቱ ዓለም አማልክት ለሰው ጉዳይ ደንታ የላቸውም። እንኳን ለሞት መፍትሄ መስጠት ይቅርና ለሰው ልጆች ህልውና ቁብ የላቸውም። በበሽታና በወረርሽኝ መካከል ክርስቲያኖቹ አወጁት እውነት ከዚህ በፊት ማንም ያልሰማው አዲስ አስተምሮ ነበር። መከራና ስቃይ ለሰው ልጆች ጭንቅ ቢሆኑም ሞት ግን የመጨረሻው አስጨናቂ ነው። ክርስትና የጥንቱን ዓለም አመለካከት ሙሉ በሙሉ ገለበጠው። የግሪኮቹንም ሆነ የአረማውያኑን ፍልስፍና አንኮታኮተው። መከራ ስቃይና ሞት የመጨረሻው አይደሉም። ከሞት በኋላ እንዲያውም ህይወት አለ። ለመላው ፍጥረት ሁሉ የሞተና ከሙታን የተነሳ ጌታ እንዳለ ሲረዱ ብዙዎች ፊታቸውን ወደ ክርስትና መለሱ። ሁለተኛው ምክንያት ቸርነት ነው። ማለት ተራድኦ፣ ማካፈል፣ ማከምና ማገልገል ትልቁ ስራቸው ነበር። በዚያ ክፉ ዘመን ሁሉም ቤቱን ዘግቶ ሲቀመጥ ክርስቲያኖች ብቻ ነበሩ በሽታና ሞት ሳያግዳቸው በወረርሽኙ የተጠቁ ሰዎችን ይንከባከቡ የነበሩት። በርካታ የታሪክ ምሁራን እንዳመለከቱት ከሌላው ማህበረሰብ ይልቅ ለወረርሽኙ ተግዳሮት ዝግጆች የነበሩት ክርስቲያኖቹ ነበሩ። በዚያ ክፉ ቀን የክርስቲያኖችን ያህል እርስ በርሱ የሚደጋገፍ ማህበረሰብ አልነበረም። ሮድኒ ስታርክ በመጽሐፉ ላይ ክስተቱን ሲገልጽ በወረርሽኙ ምክንያት 1/3 የሚሆነው የሮም ግዛት አጼ ህዝብ አለቀ። ሐኪሞች ህሙማንን ጥለው ሸሹ። ካህናትና ቤተ መቅደሶች ዘግተው ከሀገር ኮበለሉ ይልና ክርስቲያኖች ግን ለሁሉም ነገር መልስ ነበራቸው። ከሁሉ በላይ ግን ተገቢ እርምጃ ወሰዱ ይላል። ተገቢው እርምጃ ህሙማንን መንከባከብና በሚያስፈልጋቸው ነገር ሁሉ መርዳት ነበር። እርግጥ በወረርሽኙ ሳቢያ የሚሞቱ ሰዎች ቁጥር በክርስቲያኑ ማህበረሰብ ዘንድ እጅግ አነስተኛ ነበር። ለዚህ እንደ ትልቅ ምክንያት የሚጠቀሰው ለህሙማኖቻቸው ያደርጉት የነበረው ልዩ ክብካቤ ነው። ይህን ትጋታቸውን የሮሙ ንጉሠ ነገሥት ሳይቀር በምሬት መልክ ገልጾታል። ለምን ተረዳዱ? ለምን ለሌሎች ምሕረት አደረጉ? በሚል ቅናት። እርስ በርስ መተሳሰብ የጥንት ክርስቲያኖች ባህላቸው ነበር። አውሳቢየስና ሌሎችም የቤተ ክርስቲያን ታሪክ ዘጋቢዎች እንዳመለከቱት መላው የሮም ግዛት አጼ ነዋሪዎች በወረርሽኙ ምክንያት መፈጠራቸውን ሲጠሉ፣ ክርስቲያኖች ግን በአምላካቸው ደስ እየተሰኙ ማህበረሰባቸውን ያገለግሉ ነበር። ሌሎች ሁኔታውን እንደ መቅሰፍት ሲመለከቱት፣ እነርሱ ግን የምስራቹን ወንጌል ለመስበክ እንደ ትልቅ እድል ወሰዱት። አንድ የታሪክ ጸሐፊ ብዙ ምንጮችን አመሳክሮ ሁኔታውን ሲገልጽ እንዲህ ይላል። ወደፊት የሚተመው የሮም አጼያዊ አገዛዝ ኃይል በተደጋጋሚ ይገታ ነበር። ፖለቲካዊም ሆነ ወታደራዊ ስልቶች መስራት አልቻሉም። ወረርሽኙ ልክ አውሎ ነፋስ በመጣ ጊዜ ሁሉንም ጠራርጎ እንደሚወስድ አይነት ነበር። ሁሉም ነገር ቀጥ አለ። ሰዎች ሁሉ በትልቅ ድንጋጤ ተዋጡ። ክርስቲያኖች ግን እግዚአብሔርን ተስፋ አድርገው የተሰጣቸውን ተልእኮ በትጋት መፈጸም ቀጠሉ። አንድ ነገር በሚገባ ተረድተው ነበር። ጳውሎስ እንዲህ እንዳለው እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ የምንነቃም ብንሆን የምናንቀላፋም ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለ እኛ ሞተ። 1 ተሰሎንቄ ምዕራፍ 5 ቁጥር 9ና 10። በሕይወት መኖርም ሆነ መሞት ሁለቱም አንድ ናቸው ለማለት የደፈሩት ክርስቲያኖች ብቻ ነበሩ። ምክንያቱም ወሳኙ በክርስቶስ መሆናቸውና እግዚአብሔር ከነርሱ ጋር መሆኑ ነው። ጌታም ያስተማራቸው ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል በማለት ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25። በጥንቱ ዓለም እነዚህን ቃሎች በጽናት እና በእርግጠኛነት የሰበካቸው ማንም የለም ከክርስቲያኖች በስተቀር። ጥቁሩ ሞት በመባል የሚታወቀውና 1/4 የሚሆነውን የአውሮፓን ሕዝብ የጨረሰው ወረርሽኝ ከዚያ በፊት ከነበሩት ሁሉ በሚገባ ታሪኩ የተዘገበ ወረርሽኝ ነው። ይህ ወረርሽኝ ከተከሰተ በኋላ ሌሎች 4 ወረርሽኞች የአውሮፓን ሕዝብ አናውጠው ነበር። ከነዚህ መካከል አንዱ ቡቦኒክ ወረርሽኝ የሚባለው ነው። ታላቁ የታድሶ መሪ ማርቲን ሉተር ይኖረው ይህ ወረርሽኝ አውሮፓን ባጥለቀለቀበት ሰዓት ነበር። ኦገስት 2 ቀን 1527 ዓመተ ምህረት ሉተር የሚኖርባት ከተማ ዊትንበርግ በወረርሽኙ ተጠቃች። ሉተርና እርሱ የሚያስተምሩበት ዩኒቨርሲቲ መምህራን ከተማውን በፍጥነት ለቀው እንዲወጡ ታዘዙ። ሉተርና ጥቂት ሰዎች ትዛዙን ደጎን ብለው እዚያው ያሉበት ከተማ ቀሩ። ምክንያታቸው አንድ ብቻ ነበር፣ የታመሙብንን ጠናን አንሄድም የሚል። ሉተር ሰዎች ካጠገቡ እየረገፉ እንኳን ከተማውን ለቀው ለመውጣት አልፈለገም። በዚህ መካከል አንድ ደብዳቤ ጆን ሃስ ከሚባል የቤተክርስቲያን መጋቢ ደረሰው። ደብዳቤው አንድ ሁነኛ ጥያቄ ይዟል። ገዳይ ወረርሽኝ ሲከሰት ምን እናድርግ? ጥለን እንሽሽ ወይስ በዚያው ባለንበት ሁማንን እየረዳን እንቀመጥ? የሉተር እጥር ምጥን ያለው መልስ ወረርሽኝ ሲከሰት እዚያው ባላችሁበት ሁኑና ተረዳዱ የሚል ነበር። እንደ ሉተር አባባል ተጣጥሎ መሄድም ሆነ መቷቷው ተገቢ አይደለም። በምሳሌ ነገሩን ሲያስረዳ እንዲህ ይላል፣ የታመመው ወይም መንገድ ላይ ወደቀው ክርስቶስ ቢሆን ወይም እናቱ ብትሆን ሰው ሁሉ ቅፍ ድግፍ ሊያድርጋቸውና ረዳታቸው ለመሆን ይጣደፋል። ሰው ሁሉ ደፋርና ቆፍጣና ይሆናል፣ ማንም ትቷቸው አይሄድም፣ ይልቁንም ሁሉም ለርዳታ ደፋ ቀና ይላል። እንዲህ የሚያደርጉ ሰዎች ክርስቶስ የተናገረውን ያላስተዋሉ ናቸው። እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለኔ ያደረጋችሁት። ስለ ታላቂቱ ትእዛዝ ሲናገር ደግሞ ሁለተኛይቱ ይችን ትመስላለች፣ እርሷም ባልንጀራን እንደ ነፍስ ውደድ የምትለው ናት። የታመሙብን ስናገለግልና ስንረዳ ክርስቶስን እያገለገልንና እየረዳን ነው። ሶስተኛው ምክንያት ፍቅር ነው። ማለት የፍቅር እጅን ዘርግቶ ምስኪኖችን መቀበል፣ መጠጊያና መጠለያ መስጠት። ወረርሽኙ ከከተማ እስከ ገጠር መዝለቁና የሁሉንም ቤት ማንኳኳቱ ብዙዎችን ያለመጠጊያ አስቀርቷል። አንድ ሶስተኛ የሚሆነው የሮም ግዛት አጼ ነዋሪ በወረርሽኙ ሕይወቱ ረግፏል። በተለይም በ250 ዓ.ም የተከሰተው ወረርሽኝ አያድርስ ነበር። በሮም ከተማ ብቻ በየቀኑ 5000 ሰዎች ይሞቱ ነበር። በገጠሩ ክፍል የሟቾቹ ቁጥር ከዚህም ይከፋል። ብዙዎች ቤታቸውን ለመክፈትና መድረሻ ያጡትን ለመቀበል አቅም አጡ። በዚህ ጊዜ ክርስቲያኖቹ ቤታቸውን በወረርሽኙ ለተጠቁ ክፍት አደረጉ። መድረሻ ያጡትን እየተቀበሉ ማስተናገድና በሚያስፈልጋቸው ነገር ሁሉ መርዳት የዕለት ተዕለት ተግባራቸው ሆነ። ክርስቶስ ሰዎችን ሁሉ እንደተቀበለ እነርሱም ሰዎችን ሁሉ ተቀበሉ። በዚህም ከራስ አልፎ ለሌሎች መኖርን መርዳት ወይም ሌሎችን ራስን በዚህም ከራስ አልፎ ሌሎችን መርዳት ወይም ለሌሎች ራስን መሰዋት ትልቅ ስነ ምግባራዊ እሴት መሆኑን ለመጀመሪያ ጊዜ ለዓለም አስተዋወቁ። የአንድ እምነት ትክክለኛነቱ የሚረጋገጠው ለሰዎች በሚያደርጋቸው መልካም ነገሮች ነው ባይባልም ከፍቅር የሆነ እጅን መዘርጋት ግን ከሃይማኖት ቤተሰቦች ሁሉ ይጠበቃል። ኢየሱስ እንዳስተማረው ባልንጀራን እንደ ራስ መውደድ ተገቢ ነው። ይህ ነበር ክርስቲያናዊ መርሆአቸው። ከህመማቸው ያገገሙትና ከሞት የተረፉት ሰዎች በክርስቲያኖቹ ድርጊት እጅግ ተገረሙ። ሌሎች ለማድረግ ያልፈለጉትን ነገር ክርስቲያኖች ብቻ አድርገው መገኘታቸው ልዩነቱ እምን ላይ ነው በማለት ማሰላሰል ጀመሩ። እኛና የእኛ ሰዎች ልናደርግ ያልቻልነውን እነርሱ እንዴት አደረጉት? የስቶይክና የሌሎች ፍልስፍና ተከታዮች ለወረርሽኙ ምንም አይነት ምላሽ አልነበራቸውም። ወረርሽኙ መቅሰፍት ነው፣ ያ ማለት ቁጣ ነው ከማለት ወዲያ ምክንያቱንና መፍትሄውን መስጠት አልቻሉም። ክርስቲያኖቹ ግን እጃቸውን ዘረጉ፣ አጋጣሚውን እንደ እድል ወሰዱት። በዚህ ዓለም የሚሆነው ነገር በሙሉ እንደ እግዚአብሔር ፈቃድ ነው የሚሆነው የሚል እምነት ያላቸው ሰዎች በሁኔታዎች መክፋት አይበረግጉም፣ ይልቁንም እግዚአብሔርን ይታመናሉ፣ ለክብሩም ይተጋሉ። አራተኛው ምክንያት ወንጌል ሰባኪነትና ተአምራት አድራጊነት ናቸው። የጥንት ክርስቲያኖች ሲበዛ ወንጌላውያን ነበሩ ማለት ይቻላል። በእጃቸውም እውነተኛ ድንቅና ተአምራት ይደረጉ ነበር። ታሪክ ጸሐፊው አውሳቢየስ ይህን ሁኔታ በሚገባ ዘግቧል። ምንም እንኳ አንዳንዶች በወቅቱ የታየውን ፈጣን እድገት ከንጉሥ ቆስጠንጢኖስ ግለ ገጠመኝ ጋር ቢያዛምዱትም ወንጌል ሰባኪነታቸውን መጠራጠር የሚቻል አይመስለኝም። በአፈ ታሪኩ መሰረት ንጉሥ ቆስጠንጢኖስ አንድ ህልም ያያል። ህልሙ በዚህ ማለትም በመስቀል ታሸንፋለህ የሚል አምላካዊ መገለጥ ነበር። በህልሙ በሰማይ ላይ የክርስቶስን መስቀል ተመለከተ። እውነትም ቆስጠንጢኖስ የሮም ንጉሶችን ጦርነት ገጥሞ አሸነፈ። ቆስጠንጢኖስ በጦርነቱ ያሸነፈው ሁኔታዎች ተመቻችተው ይሁን ወይም በለስ ቀንቶት ወይም በአምላክ እርዳታ ራሱን የቻለ ክርክር አለው። ታሪክ ጻፊው አውሳቢዮስ እንደሚለው ቆስጠንጢኖስ የሮም አምባገነኖችን ለማሸነፍ መለኮታዊ እርዳታ እንደሚያስፈልገው ተረድቶ ነበር። በወቅቱ ቆስጠንጢኖስ ያየውን ህልም ትርጉም ባይረዳም ነገሩ አብከነከነው። ስለዚህ አማካሪዎቹን ጠርቶ ነገሩን እንዲያብራሩለት አደረገ። አማካሪዎቹም ክርስቶስ ማን እንደሆነ ነገሩት። ክርስቶስ ሞትን ድል ያደረገ የእግዚአብሔር አንድያ ልጅ እንደሆነ ተረኩለት። በህልሙ ያየው መስቀል የክርስቶስን ተሰግዶት እንደሚገልጽ አስረዱት። ቆስጠንጢኖስ በሰማው ነገር ተነክቶ የክርስቲያኖችን አምላክ ለማምለክ ወሰነ። ጥምቀቱን ግን እንዲዘገይ አደረገ። እዚህ ላይ ትልቁ ነገር በክርስቲያኖች ላይ ይደርስ የነበረውን በደል ማስቀረቱ ነው። አንዳንዶች ይህን በመንተራስ የክርስቲያኖች ቁጥር ያደገው በቆስጠንጢኖስ ምክንያት ነው ይላሉ። ልክ ነው። የቆስጠንጢኖስ ክርስትናን መቀበል እንደ አንድ አውንታዊ እርምጃ ይቆጠር ይሆናል። ነገር ግን ክርስትና ያደገው ወንጌል በመታወጁና የእግዚአብሔር ብርቱ ክንድ በመዘርጋቱ ነው። ወንጌላዊነት ለጥንት ክርስቲያኖች አዲስ ነገር አይደለም። የጳውሎስ 3 ሚስዮናዊ ጉዞዎች ይህን ይመሰክራሉ። ወደ ዓለም ሁሉ መሄድና ወንጌልን ለፍጥረት ሁሉ መስበክ የክርስትና አንዱ ተልእኮ ነው። በአንድ በኩል ወንጌል መሰበኩ፣ በሌላ በኩል ታምራት መደረጉ ሰዎች ወደ ክርስቶስ እንዲመለከቱ እድል ሰጠ። ይህም ልክ በሐዋርያቱ ዘመን እንደተደረገው ነበር። እነርሱም ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከእነርሱ ጋር ነበረ፣ በሚከተሉት ምልክቶች ቃሉን ያጸና ነበር። በክርስትና ትምህርት መሰረት እግዚአብሔር ልዑል አምላክ ነው። እርሱ በወደደና በፈቀደ ጊዜ ራሱና ምሕረቱን ይገልጣል። ሕሙማንን ይፈውሳል። ሰዎችን መታደግና መቤዠት በእግዚአብሔር እጅ እንደሆነ ሁሉ መፈወስና መጠገንም በእርሱ እጅ ነው። እንግዲህ ክርስትና በዚያን ዘመን ያደገው ወንጌሉ በመሰበኩና በተአምራት በመጽናቱ ነው። እዚህ ላይ በርካታ የታሪክ ምስክርነቶችን መጥቀስ ይቻላል። ሁሉም የሚመሰክሩት የክርስትና እድገት ከተአምራት ጋር የተዛመደ መሆኑን ነው። እንደ ጠርጦሊያኖስ የመሳሰሉ የቤተክርስቲያን አባቶች ከዚህ ጋር ተዛማጅ የሆነ ሌላም ምክንያት ይጠቅሳሉ። በራሱ በጠርጦሊያኖስ አገላለጽ የክርስቲያኖች ደም የቤተክርስቲያን ዘር ነው። ፕሌኒ የተባለ የሮም ተወላጅና የሕግ ባለሙያ ለንጉሥ ትራጃን ባቀረበው ጥናት ላይ እንዳመለከተው ቤተ ጣዖቶች ወናቸውን እየቀሩና ገቢያቸውም እየቀነሰ ነው። ነገሩ በዚሁ ከቀጠለ መዘጋያቸው ቅርብ ነው። ፕሌኒ ንጉሡን ሲያስጠነቅቅ የክርስቲያኖቹ አካሄድ በጊዜ መቀጨት አለበት ይላል። ተመሳሳይ ሁኔታም በነ ጳውሎስ ዘመን ተፈጽሞ ነበር። በአርጤምስ ቤተ መቅደስ ምስሎችን እየሰራ ብዙ ትርፍ ያገኝ የነበረው ድሜጥሮስ በነ ጳውሎስ ላይ ፈጣን እርምጃ ካልተወሰደ ከጥቂት ጊዜ በኋላ ገበያቸው እንደሚቀንስና አርጤምስን ባዶዋን እንደምትቀር በብርቱ ማሳሰብ ነበረበት። ጳውሎስ በኤፌሶን ብቻ ሳይሆን ከጥቂት ክፍል በቀር በእስያ ሁሉ ብዙ ሕዝብ እንደ አስረዳና እንዳሳታ አይታቸዋል ይላል ሐዋርያት ሥራ 19:26 ላይ። ወንጌል ሲሰበክና ታምራት ሲደረጉ እንደ አርጤምስ ያሉ ቤተ ጣዖቶች ወናቸውን ይቀራሉ፣ ምናምን ይሆናሉ፣ ታላቅነታቸውም ይሻራል። ምክንያቱም አሁን ጌታ ኢየሱስ ክርስቶስ ተገልጧል። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል ዮሐንስ በአንደኛ ዮሐንስ 3:9 ላይ። የጥንት ክርስቲያኖች ወረርሽኙን እያሰቡ ከመጨነቅ ይልቅ ነገሩን እንደ ትልቅ ዕድል ተመለከቱት። እጃቸውን አጣጥፈው በመቀመጥ ፋንታ አጋጣሚውን ተጠቀሙበት። የኢየሱስን ጌትነትና አዳኝነት አወጁበት። አምስተኛው ምክንያት ስነ ጽሑፍ ነው። ከሌሎች የእምነት ክፍሎች ይልቅ ክርስትና ለስነ ጽሑፍ ትልቅ ስፍራ አለው። የጥንት ክርስቲያኖች የመጽሐፉ ሕዝብ ነበሩ። የመጽሐፉ ሕዝብ ሲባል ንባብ፣ ጽሑፍ፣ ቅጂና ስርጭት ማለት ነው። ምንም እንኳን ኢየሱስ በጽሑፍ ያኖረልን ምንም አይነት ነገር ባይኖርም ትምህርቱ ግን ቋሚ በሆነ መንገድ በአዲስ ኪዳን ውስጥ ተጠብቋል። የመጽሐፍ ቅዱስ አምላክ በስነ ጽሑፍ ያምናል። ሙሴና ነቢያቱ የእግዚአብሔርን ቃል በጽሑፍ እንዲያሰፍሩ ታዘዋል። የአዲስ ኪዳንም ጸሐፊዎች እንዲሁ ታዘዋል። ለምሳሌ ዮሐንስ ያየውን ራእይ እንዲጽፍን ተነግሮት ነበር። እንግዲህ ያየውን፣ አሁንም ያለውን፣ ከዚህም በኋላ ይሆን ዘንድ ያለውን ጻፍ፣ ራእይ 1:19። ምንባብና አነባብ ማለትም ጽሑፍና ማንበብ በክርስትና ተመክሮ ውስጥ ትልቅ ስፍራ እንዳላቸው ቅዱሳት መጽሐፍት መስክረዋል። ለምሳሌ ጳውሎስ የድህነት ምስጢር በምንባቡ ላይ እንደተጠበቀ አመልክቷል። ሁለተኛ ጢሞቴዎስ 3:16 ላይ ጢሞቴዎስን እስከመጣ ድረስ ለማንበብ ተጠንቀቅ ይለዋል። አንደኛ ጢሞቴዎስ 4:13 ላይ ቅዱሳት መጽሐፍትን ማንበብና ማስተንተን የክርስቲያኖች ባህል ነበር። መጋቢያውንም ሆኖ መምህራኑ ትምህርት ዘለቆች ነበሩ። አምልኳቸው በንባብና በማስተንተን ላይ ያተኮረ ነበር። በንባብና በማስተንተን ላይ ያተኮረ አምልኮት ደግሞ መጽሐፍቱን በቅጂ መልክ ማባዛትና ማሰራጨት ይኖርበታል። አሁንም በዚህ ረገድ የጥንት ክርስቲያኖችን የሚወዳደራቸው አልነበረም። ይህች መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ ይላል ጳውሎስ ቆላሲስ 4:16 ላይ። ይህ ባህል ከሐዋርያቱ ዘመን ጀምሮ እስከ ዛሬ ድረስ ቀጥሏል። ላሪ ሁርታዶ የተባለ የአዲስ ኪዳን መምህር እንደሚለው ማንበብ፣ ማስተንተንና ማሰራጨት በክርስቲያኖች ዘንድ ብቻ የሚታይ ተግባር ነበር። በጥንቱ ሮም ግዛት አጼ በዚህ ረገድ የሚታወቁት ክርስቲያኖች ብቻ ነበሩ። ማለት ማንበብና ማስተንተን የክርስቲያኖች ብቻ ልዩ መታወቂያቸው ነበር። ሌሎች የሃይማኖት ክፍሎች የራሳቸው ቅዱሳን ጽሑፎች ቢኖራቸውም የሚነበቡና የሚጠኑ አልነበሩም። በጥንት ክርስቲያኖች ዘንድ ግን ቅዱሳት መጻሕፍት በማህበር ማለትም በአምልኮ ጊዜ ብቻ ሳይሆን በግልም ይነበቡና ይጠኑ ነበር። ሰማዕቱ ዮስጦስ እንዳመለከተው በርሱ ዘመን የነበሩ ክርስቲያኖች ቃሉን በማንበብና በማስተንተን ይተጉ ነበር። በጥንቱ ዓለም የክርስቲያኖችን ያህል በጽሑፍ ባህሉ የሚታወቅ ሕዝብ አልነበረም። ከሁለተኛው እስከ አራተኛው መቶ ዓመት ብቻ በክርስቲያኖች የተጻፉ መጻሕፍት ስፍር ቁጥር የላቸውም። ሊቃውንት እንደሚሉት አዲስ ኪዳን ደብዛው ቢጠፋ እንኳ ከነዚህ መጻሕፍት ላይ ተለቅሞ ተመልሶ መተካት ይችላል። ማንበብ፣ ማስተንተንና ማሰራጨት ትልቅ ትጋት ይጠይቃል። ትጋት የሚመጣው ደግሞ ከጽኑ እምነት ነው። ሰዎች ላላመኑበት ነገር ህይወታቸውን አይሰጡም። በተለይ ነፍስን የሚጠይቅ ነገር ማንም ራሱን አይሰዋም። የጥንት ክርስቲያኖች በዚህ አስጨናቂ ዘመን በፍርሃት ተውጠው አልተቀመጡም። ይልቁንም ቅዱሳት መጻሕፍትን በማንበብና በማስተንተን ይተጉ ነበር። የክርስትናን አስተምሮ ይመክቱ ነበር። ቅዱሳት መጻሕፍት ወደ እግዚአብሔር ሃለዎት መግቢያ በሮች ናቸው። ቃሉን በማንበብና በማስተንተን ወደ እግዚአብሔር ሃለዎት መቅረብ ይቻላል። ወደ እግዚአብሔር ሃለዎት ስንቀርብ ሁኔታችንን ከሱ አንጻር መመልከት ይሆንልናል። በመጨረሻም እንዲህ በማለት ነገሬን ልጨርስ። እግዚአብሔር በአንድ ልጁ አማካይነት ወደ ዓለሙ መጥቷል። ምሕረቱን ገልጧል። ፍቅሩን አሳይቷል። እጁን ዘርግቷል። ተፍጻሜታዊው መሲህ ነፍሱን ለብዙዎች ቤዛ አድርጎ ሰጥቷል። አሁን ምንም ነገር ሊያስፈራን አይገባም። እግዚአብሔር አዛዥነቱን ለማንም አልሰጠም። አሁንም ምንም ነገር ሊያስፈራን አይገባም። እግዚአብሔር አዛዥነቱን ለማንም አልሰጠም። ደግሞም የእግዚአብሔርን አዛዥነት ማንም መውሰድ አይችልም። በሽታም ሆነ ሞት እግዚአብሔርን ከዙፋኑ አይነቅሉትም። ይልቁንም በሽታና ሞት በትንሣኤው ጌታ መፍትሄ አግኝተዋል። ኢየሱስ ከሙታን ተነስቷል። መቃብሩ ባዶ ነው። ሞት አይይዘውም። ሞት ከንቱ አያደርገውም። እግዚአብሔር ጥንትም ሆነ አሁን ከሃሌ ሁሉ ነው ማለት ሁሉን ቻይ አምላክ ነው። አማሬ ሁሉ ነው ማለት ሁሉን አዋቂ ጌታ ነው። አሃዜ ሁሉና መላኤ ሁሉ ነው ማለት በሁሉ ስፍራ የሚገኝ ልዑል ነው። ስለዚህ ምንም ነገር ሊያስፈራን አይገባም። በኮቪድ-19 ምክንያት አገር ሊሸበር ዓለምም ሊታወክ ይችላል። ነቢዩ ኢሳይያስ እንዳለው እግዚአብሔርን በመተማመን የሚጠባበቁ በምንም ሁኔታ ውስጥ ኃይላቸውን ያድሳሉ። ከእግዚአብሔር ጋር የሆኑ ከሁኔታዎች በላይ ይሰፋሉ፣ ይንሳፈፋሉ። ፍርሃት አያቀልጣቸውም። ይልቁንም በሚያስፈራው ሁኔታ ውስጥ ከጌቶች ጌታ ጋር ሆነው ይጓዛሉ። እንግዲህ ወሳኙ እኛ ያለንበት ሁኔታ ሳይሆን የጌታ ከእኛ ጋር መሆን ነው። ኢየሱስ ከሙታን ተነስቷል፣ ሞትንም ድል አድርጓል። እሱ ከእኛ ጋር ከሆነ ታዲያ ማን ሊቃወመን ይችላል?
ውድ አድማጮቻችን፣ ዛሬ እንግዲህ የመጨረሻውን ትምህርት በወንድማችን ሚኒሊክ አስፋው የቀረበውን ትምህርት ሰምታችኋል። ከዚህ በኋላ መደበኛ የሆነው የሬዲዮ ፕሮግራማችን ከሚቀጥለው ሳምንት ጀምሮ ይቀጥላል። ከዚህ ካለንበት ከኮሮና ቫይረስ የተነሳ ላልተወሰኑ ጊዜያቶች ለቤተክርስቲያን ምዕመናኖቻችን ደህንነትና በቀጣይም ደግሞ የቤተክርስቲያኒቱን አገልግሎት አግባብ በሆነ መንገድ ለመጀመር የምንችልበት ሁኔታ እስኪጀመር ድረስ የሚካሄዱ መደበኛ ፕሮግራሞቻችንን ለመካፈል የምትሹ ካላችሁ በ571-643-8454 ደውሉልን። እንደዚሁም በድረ ገጻችን ላይ በዌብሳይታችን www.ethiocgc.com ወይንም ደግሞ በአይፎን እና በአንድሮይድ በአፕሊኬሽናችን ላይ ኢትዮሲጂሲ ኢትዮጵያን ካቨናንት ጋስፐል ቸርች ብላችሁ ብትፈልጉ ያንንም ማግኘት ትችላላችሁ። የቴሌግራም ቻናል ተጠቃሚ መሆን ብትፈልጉ እንዲሁም በስልክ በሚካሄድ የጸሎት ፕሮግራማችንም ይሁን በፌስቡክ ላይ ልታገኙ ትችላላችሁ። ጥያቄ ወይም አስተያየት ካላችሁ ደውሉልን። እግዚአብሔር ይመስገን።